ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ ያሁኑ ተመክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል።
የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ለዳሞ በትናንቱ ህዝብ ውሳኔ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በለሷብይ ይዘናል።
በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭቶች ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ አድርጊያለሁ ሲል የኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ አስታወቀ። የዚህንም ዝርዝር ይዘናል። በመጽሔት ክፍለ ጊዜ ይቀርባል።
ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባ ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምጽ አጽድቋል። ከለቱ ዋና ዋና ዜናዎቻችን መሃል አንዱ ነው።
ተናስተልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ዳር 11 2012 ዓ.ም ተመረጽ ስለታችን ጋር ተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ ቮይቴክ ዞርኛክ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባው ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምጽ አጽድቋል። በነገው ዕለትም በአዲሱ ፓርቲ ህገ ደንብ ላይ ተወያይቶ እንደሚወስን ይጠበቃል። መለስካቸው አምሃ ዝርዝሩን ይዟል።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ባለፈው ሳምንት በስራ አስፈጻሚው ኮሚቴ ስብሰባ በአብላጫ ድምፅ የጸደቀውን ውህደት ዛሬ የተሰበሰበው የግንባሩ ምክር ቤት በሙሉ ድምፅ እንዳጸደቀው የግንባሩ ሥራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ በኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው ገለጹ። ምክር ቤቱ ዛሬ በነበረው ውሎ በውህዱ ፓርቲ መርሃ ግብር ላይ የተወያየ መሆኑን የዘረዘሩት አቶ ፈቃዱ ፓርቲው በርዕዮተ ዓለሙ መካከለኛ መንገድን ተከትሎ የሚጓዝ መሆኑንም አስረድተዋል።
ከግራ ዘመምም ሆነ ከቀኝ ዘመም የፖለቲካ አቋም መካከለኛውን በመያዝ የኢትዮጵያን ተጨባጭ የፖለቲካ ሁኔታና የሕዝቦቿን ፍላጎት በሚያሟላ መልኩ መሄድ አለብን፣ ከግራም ከቀኝም የዘመመ አይነት ነገር ሳይሆን በመደብ የመታከል ሳይሆን መካከለኛውን የሀገራችን ተጨባጭ ነባራዊ ሁኔታ ያገናዘብና እሱን ለመፍታት የሚሉ ጉዳዮች ላይ በግልጽ ተወያይተው አቋም የተያዘባቸው ነው። ከቀደመው በጎውን ማስቀጠል፣ ስህተቶችን ያለምረት ማረምና ለዛሬና ለነገ ትውልድ የሚሆን ሁለንተና የብልጽግና በማህበራዊ በፖለቲካ አስተሳሰብ በኢኮኖሚ ማረጋገጥ ይታገላል ማለት ነው።
አቶ ፈቃዱ አክለው እንዳስታወቁትም ምክር ቤቱ የዚህ የብልጽግና ፓርቲ ተብሎ በተሰየመው ፓርቲ ፕሮግራም ውይይት ካደረገ በኋላ በሙሉ ድምፅ አጽድቆታል። በነገው ዕለት በብልጽግና ፓርቲ ረቂቅ ደንብ ላይ ምክር ቤቱ በዝርዝር እንደሚወያይና የሚጎድል ነገር ካለም እንዲሟላ ተደርጎ ምክር ቤቱ እንደሚያጸድቀው ይጠበቃል ሲሉ አቶ ፈቃዱ ተሰማ ተናግረዋል። በዛሬው የኢህአዴግ ምክር ቤት ስብሰባ ላይ የህዝባዊ ወያነ ሓርነት ትግራይ ህወሓት ተወካዮች እንዳልተገኙ ታውቋል። የህወሓት ጽህፈት ቤት ትናንት ለግንባሩ ምክር ቤት በላከው ደብዳቤ ስብሰባው የተካሄደው ቀደም ሲል ከተያዘው አጀንዳ ውጭ መሆኑን፣ ከግንባሩ መተዳደሪያ ደንብ ባፈነገጠ መልኩ መሆኑን አመልክቶ ሥራ አስፈጻሚ ኮሚቴው በሕገ ወጥ መንገድ ህወሓትን ሊያፈርስ ሥልጣን እንደሌለው ገልጿል። በዚህም ምክንያት በዚህ ስብሰባ እንደማይሳተፍ ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የኢህአዴግ ምክር ቤት በቅርቡ ያሳለፈውን የውህደት ስምምነት እንደሚደግፍ የአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ አስታወቀ። ፓርቲው ይህን ያሳወቀው ዛሬ ሰመራ ላይ በጠራው ጋዜጣዊ መግለጫ ነው። መስፍን አራጌ ተከታትሎታል።
ፓርቲው ዛሬ ሰመራ ላይ በሰጠው ጋዜጣዊ መግለጫ ውህደቱ ለኢትዮጵያ እድገትና ብልጽግና አስተዋጽኦ ይኖረዋል ብሏል። ለ27 ዓመታት የዘለቀው የአብዮታዊ ዴሞክራሲያዊ ርዕዮተ ዓለም በኢትዮጵያ ሕዝብ እድገት ላይ ማነቆ ነበር ያለው መግለጫው የውህደቱ ውሳኔ ኢትዮጵያን እየተፈታተናት ካለው የፖለቲካ ኢኮኖሚና ማህበራዊ ችግሮች እንድትወጣ ያደርጋታል ብሏል። ውህደቱ የጋራ ተጠቃሚነትን የሚያረጋግጥ ነው ይላሉ የፓርቲው ሊቀመንበር አቶ መሐመድ ዳውድ።
አማርኛ፣ ኦሮምኛ፣ ትግርኛ እንዲሁም አፋርኛ፣ ሶማሊኛ የፌደራል ቋንቋዎች እንዲሆኑ ማመራቱና መዋሰኑ ደግሞ ውህደቱ ምን ያህል ለፌደራል ስርዓት አስፈላጊነቱ እንደሚያምን ያስገነዝባል።
ውህደቱን የተሻለ ለማድረግም ከመንግስት ይጠበቃል ያሉትን እንዲህ ብለዋል።
በ27 ዓመታት በየክልሉና በየዘርፉ የሚገኙ ብልሹ አሰራሮችን በመስወገድ በምትኩ አዳዲስ ራዕይ ያላቸውና ለህዝብ ታማኝ የሆኑ አዳዲስ አመራሮች ወደ ውህደቱ ማምጣት መቻል አለበት።
ይህ በእንዲህ እንዳለ በቅርቡ በአገሪቱ የተለያዩ ዩኒቨርሲቲዎች የተፈጠረውን ግጭት፣ የሰው ህይወት መጥፋት፣ አካል ጉዳትና የንብረት ውድመት ፓርቲው አውግዞ መንግስት ተማሪዎች ውስጥ ሰርገው በመግባት የራሳቸውን ድብቅ አጀንዳ የሚያራምዱ ኃይሎች ላይ እርምጃ እንዲወስድ ጥሪ አስተላልፏል። ህግ ለማስከበር መንግስት የሚወስደውንም ማንኛውንም እርምጃ እንደሚደግፍ ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ ላይ ዛሬ ቃላቸውን የሰጡ አንድ የዋይት ሀውስ የቀድሞ የብሔራዊ ጸጥታ ባለስልጣን ሚስተር ትራምፕ ባለፈው ፕሬዝዳንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚለው የፈጠራ ወሬ ነው ሲሉ ተናገሩ። ፊዮና ሂል ዛሬ በተወካዮች ምክር ቤት የደህንነት ኮሚቴ ፊት ቀርበው የሰጡት የምስክርነት ቃል ፕሬዚደንቱ በጉዳዩ ዙሪያ ሲሉ ከቆዩት ጋር በቀጥታ የሚቃረን ነው። ፕሬዚደንቱ አልፎ አልፈው ሩሲያ በምርጫው ጣልቃ ገብታ ሊሆን ይችላል ቢሉም የሩሲያ ፕሬዚደንት ቭላዲሚር ፑቲን ሀገራቸው እሳቸውን ለመደገፍ ብላ ጣልቃ አልገባችም ሲሉ ማስተባበላቸውን እንደሚቀበሉ ሲናገሩ መቆየታቸው የሚታወስ ነው። በመጽሔት ክፍለ ጊዜ ዘርዘር ያለ ዘገባ ይኖረናል። በዩናይትድ ስቴትስ ዜና ላይ ስንቆይ በመጪው ፕሬዝደንታዊ ምርጫ የሚወዳደሩት የዲሞክራቲክ ፓርቲው እጩ ተፎካካሪዎች ትናንት ረቡዕ ማታ ጆርጂያዋ አትላንታ ከተማ ላይ ባካሄዱት አምስተኛው ክርክራቸው በፕሬዝደንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ አንዱ ዋና ትኩረታቸው ሆኖ አምሽቷል። የቀድሞው ምክትል ፕሬዝደንት ጆ ባይደንን ጨምሮ MSNBC ቴሌቪዥን ባዘጋጀው ክርክር የተካፈሉት 10ም ዲሞክራት እጩዎች በተወካዮች ምክር ቤት እየተካሄደ ያለውን ምርመራ ድጋፋቸውን ሰጥተው ተናግረዋል።
ፕሬዚዳንት ዶናልድ ትራምፕ በቻይና ሰራሽ ሸቀጦች ላይ ተጨማሪ ቀረጥ እንደሚጥሉ እየዛቱ ቢሆንም ቤጂንግ በበኩሏ ከዩናይትድ ስቴትስ ጋር ያለንን የንግድ ጭቅጭቅ ለመፍታት መስራቴን እቀጥላለሁ እያለች ነው። የቻይና የንግድ ሚኒስትር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት መግለጫ ቤጂንግ ከዋሽንግተን ጋር የመጀመሪያ ዙር የንግድ ስምምነት ላይ ለመድረስ ስትል ኩልነትንና የጋራ መከባበርን መሰረት ባደረገ መልኩ ለመነጋገር ፈቃደኛ ነች ብለዋል። ቻይና የዩናይትድ ስቴትስን የንግድ ፖሊሲ በንግድ ዘርፍ የመወዳደር አቅሜን ለማፈን ለመሞከር የታለመ ነው ስትልም ተወነጅላለች።
ኢራቅ ዋና ከተማ ባግዳድ ውስጥ በጸጥታ ኃይሎችና በመንግስት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ 2 ሰዎች መሞታቸው ተዘግቧል። ባለስልጣናት እንደሚሉት ተቃዋሚዎቹ የተገደሉት ፖሊስ ከከተማዋ ድልድይ እንዲለቁ ለማስገደድ አስለቃሽ ጋዝ በተኮሰበት ጊዜ ነው። ተቃዋሚዎች ሲናክ የሚባለውንና ከጤግሮስ ወንዝ በከባድ የጸጥታ ኃይል ወደሚጠበቀው ያስተዳደሩ መቀመጫ የሚገኝበት ግሪን ዞን የሚያቋርጡ ሌሎች 2 ድልድዮችን ተቆጣጥረው እንደነበረ ተገልጿል። የሥራ ዕድልና የመንግስታዊ አገልግሎቶች እጥረት ጥያቄዎችን ይዞ ባለፈው ጥቅምት ወር የተቀሰቀሰው ተቃውሞ ሙስናው ተባብሷል፣ የህዝቡ የገቢ ልዩነትም ሰፍቷል የሚሉ ጥያቄዎችን ጨምሮ ቀጥሏል። አሁን ተቃዋሚዎች ሙሉ አስተዳደራዊ ለውጥ እንዲካሄድ እየጠየቁ ናቸው። የመንግስቱ የጸጥታ ኃይሎች እጅግ የሚበዙት ያልታጠቁ በሆኑት ተቃዋሚ ሰልፈኞች ላይ ጥይት፣ አስለቃሽ ጋዝና ማስደንገጫ ፈንጂ እየተኮሱ ከ320 በላይ ሰዎች መግደላቸውን እና ብዛት ያላቸውን እንዳቆሰሉ በሺዎች የተቆጠሩ እንዳቆሰሉ ተዘግቧል። ሰኞ ዕለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሁከት ወይም በሙስና ተጠያቂ በሆኑ የዛች ሀገር ባለስልጣናት ላይ ዋሽንግተን ማዕቀብ ልትጥልባቸው እንደምትችል አስጠንቅቀዋል።
በመጨረሻም የብሪታንያው ልዑል አንድሩ ከጥቂት ወራት በፊት በእስር ቤት ሳሉ የራሳቸውን ሕይወት ካጠፉት አሜሪካዊ የንግድ ሰው ጄፍሪ ኤፕስቲን ጋር በነበራቸው ግንኙነት ዙሪያ በተፈጠረው ዝግብ ይፋዊ ህዝባዊ ኃላፊነት ስራዎቻቸውን ሊሰናበቱ መሆኑ ተገለጠ። ከቤኪንግሃም ቤተ መንግስት ትናንት የወጣው የመግለጫ ውዝግቡ የንጉሳዊ ቤተሰቡንና የልዑሉ ወይም ልዑሉ የሚሳተፉባቸውን በጎ አድራጎት ስራዎች በከፍተኛ ደረጃ እያስተጓጉለ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ወደዚያው እንለፍ።
በትላንቱ የሲዳማ ህዝብ ውሳኔ ውጤት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲስ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ ይመራል ተባለ። የሲዳማ አስተዳደር ቀጣይ ስራ የህዝብ ሰላምና አብሮነትን ማረጋገጥ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ ዛሬ ረፋድ ላይ በሰጡት መግለጫ አመልክተዋል። የሲዳማ ህዝብ ውሳኔ አገሪቱ ለጀመረችው ዲሞክራሲያዊ ስርዓት ግንባታ ጉልህ ማሳያ ነው ብለዋል አስተዳዳሪው። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ የሲዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ ተጠናቋል ብለዋል። የሲዳማ ህዝብ በክልል ለመደራጀት ለዘመናት ትግል ቢያደርግም ከዚህ በፊት የነበረው መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል።
እጅግ ሰላማዊ ዲሞክራሲያዊ እና ፍትሃዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በአገራችን ማድረግ እንደሚቻል የመልካም ለዓለም ህዝቦች ያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ ያሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል።
አሁን በአገሪቱ ውስጥ አለ ባሉት ለውጥ የተገኘው እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድን አመስግነዋል።
ይህንን ሊመልስ የሚችል ህገ መንግስታዊ ድንጋጌ ያለ ቢሆንም የፖለቲካ ቁርጠኝነት በመጥፋቱ በተለያየ ጊዜ ጥያቄዎቹ ሲነሱ ሲወርቁ ቆይተዋል። ባለፈው ከአንድ አመት ጀምሮ ግን በአገራችን እየመጣ ባለው ሁሉ አቀፍ ለውጥ የፖለቲካ ስነ ምህዳሩ እየሰፋ የተከማመሩ ጥያቄዎች መፈታት በመጀመሪያቸው የሲዳማ በክልልነት የመደራጀት ጥያቄም ጭምር በዚህ አግባብ ለውጡ ምላሽ እንዲያገኝ በማድረጉ ህዝብ ውሳኔ መደራጀቱ በጣም ደስ ብሎናል። ለውጡን በመምራት የተከማመሩ ጥያቄዎችን በመፍታት ሚና ያላቸው የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝበ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በሲዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ።
በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል።
የሲዳማ ህዝብም በክልልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ካሁን ነው ጀምረን በመደመር ሂሳብ በአግራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንን በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ይለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ካሁን ነው የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ።
ለስዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የህብረተሰብ ክፍሎች፣ ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቀርባለሁ። አቶ ደስታም ከህዝብ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከመመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል።
የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት የተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለት ተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ።
በተመሳሳይ የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ የውሳኔው ህዝብ ድምጽ አሰጣጥ በአዋሳ ከተማ ሁሉም ክፍለ ከተሞች በሰላም እንዲጠናቀቅ ላደረጉ አካላት ምስጋና አቀርባለሁ። ከተማዋ ሁሉም ብሔር ብሔረሰቦች በፍቅር የሚኖርባት ህብረ ብሔራዊ ከተማ ናት ያሉት አቶ ጥራቱ በህዝቦች አንድነትና አብሮነት ላይ ምንም አይነት ተጽዕኖ ስለማይኖር ሁሉም ከስጋት ነጻ ሆኖ መንቀሳቀስ አለበት ሲሉ መልእክት አስተላልፈዋል። የአዋሳ ከተማና የሲዳማ ዞን የጸጥታ መምሪያዎችም የሲዳማ ውሳኔ ህዝብ ድምጽ አሰጣጥ በሰላም እንዲጠናቀቅ ድርሻቸውን ለተወጡ አካላት ምስጋና አቅርበዋል። የአዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ሮዳሞ ከበበኩላቸው ሰላም ወዳድ የሆነው የከተማውና የዞኑ ማህበረሰብ በቀጣይ ሰላሙን በማረጋጋት እንዲቀጥል ጠይቀዋል። በቀጣይ የሚገለጠውን የውሳኔ ህዝብን ውጤት በጸጋ እንዲቀበሉም መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን ለዘገባው። ቀጣዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። በኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በመስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። ተጎጂዎቹ በጎ ፈቃደኞችና ቀይ መስቀል እንጂ መንግስት እስካሁን ምንም ድጋፍ አላደረገልንም ሲሉ ወቀሳ አቅርበዋል። አዲስ ቸኮል ዝርዝሩን ይዟል።
የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማበት ላይ ለቪኦኤ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋና በርገሌ ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ ከምስራቅ አረርጌ ቀርሳና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ 6 የአዲስ ዓመት ዋዜማ ጀምሮ በተቀሰቀሰውና ያዝለቀቅ ያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ስለተደረገው የሰብአዊ ድጋፍ አቶ ከተማ ሲናገሩ
ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። በተለያየውን ገንደ ተስፋ ይባላል አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን ገንደ ተስፋ ቁጥር ለትምህርት ቤት ይባላል እዛ ገብተው ነበረ። በስተማይ ደግሞ ከገብርኤል ቤተክርስቲያን ይጠለሉ ነበሩ። ለነዚህ ያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማድረስ ነው። ለሁለቱም ለገንደ ተስፋም ቁጥራት ፕሮሰስ ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናልም። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በእነ ያሬድ ሽመቴ የሚመራ ቲም አለ። ያ ቲም በሀገር ፍቅር ቲያትር ቤት አካባቢ ያሰባሰበውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል። ወቅቱ አልባሳትን ልኮልናል። እሱን በወቅቱ እዛው ቦታ ተገኝተን በእኛ በጎ ፈቃደኞች እና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል።
ለምን ያልሰዎች ነው?
ገንደ ተስፋ ቁጥር ለትምህርት ቤት ወደ 133 ቤተሰብ አባወራ መያዝ ነው። ገብርኤል ቤተክርስቲያን ደግሞ ወደ 60 አካባቢ አባወራዎች ነው የያዝ ነው።
ከዚህ ባሻገር ከገንዳዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች 60 ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገው ዕለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜ የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በመስራቅ ኦሮሚያ ተከስቶ በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ ሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል።
ከዚህ ከሳቀ ሀርጌ ከወተር ከቅርሳ አካባቢ ወደ ገብሬ ፍሬክስታን ይጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደረገልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድነው ያለውን ነገር ለብርድስ እና ለሌሎች ቁሳቁሶችን እንዲደርሱ አዝገናል። ለነሱ ማለት ነው ቁጣቸው ብዙም አይደለም። ነሱ ለ39ም ማረግ የሚገባን አርገናል።
ለዩኒቨርሲቲው ተማሪዎች ላደረጉት ድጋፍም አቶ ከተማ የሚሉት አላቸው።
ለጋ ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የስፖርት ግጭት መጀመሪያ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት። እና የመጀመሪያው የኛ ድጋፍ ያደረግነው ምንድነው ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ ሰራ ነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ፣ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራ ነው። ይህን ከሰራንና ካጠናቀቅን በኋላ ደግሞ እንደገና ሄደን አስባረግነው አሴስመንት የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበረ። ይህንንም በወቅቱ አድርሰናል። በተረፈ እንግዲህ ከነሱ ጋር በመሆን በጎ ፈቃደኞች አብረው እያገዙ ይገኛሉ ወጣቶች ማለት ነው። እና ወደ ቦታቸው ወደ ትሬትመንት እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ነው ያለው። በእኛ በኩል ግን አስፈላጊውን ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው።
የተፈናቃዮች የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ ተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ ሐረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ 2 ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸው ድሬዳዋ እንደመጡ የሚናገሩት ወይዘሮ ፍቅር ተመንገሻ እንዲህ ይላሉ።
የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችን ሳይቀርብን አብሩ ማጠጡን ቀይ መስቀልም እንዲህ የምንተኛባት ምንጣፍና ብዙ ልብስ ሰጥተውናል። አንዳንድ ልብስ ደግሞ የምንቀይረው ነገር አድርጎልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነ ሩዝ እና የተወሰነ ዘይት ነበረ። ቀጥያችን እያደረግን ጨርሰናል። በአሁኑ ሰዓት ግን ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው ምንድሮ እሳቸው የሚጠየቀን መንግስት የለም።
የድሬዳዋ አስተዳደር መታወቂያችሁ የድሬዳዋ አስተዳደር መንግስት
ድሬዳዋ አስተዳደር ማለት አልጠየቀንም።
አስቀድሞ በገደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤልየ ከምስራቅ ሐረርጌ የተፈናቀሉትን በነገው ዕለት ሊጎበኙ ማሰባቸውን ተናግረዋል።
ዛሬ ሄጄ ጠይቄያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም፣ መጥተው ማላዩንም እያሉ ነበር። ገብርኤል ቤተክርስቲያን ያሉትን ከዚህ ከምስራቅ ኦሮሚያ ከቀርሳና ወተር የመጡት
እሱን ገና ገና ሳንድላ ማገኘው ገብርኤልም ይኸው በአቅራቢያ ያሉ መንግስት አካል ነገርኳቸው። ነ ምን ያክል እንደሆነ መዝግባቸውና መንግስት አንድ አመኖራቸው እና ለገታ ሰማይ ደስበናል።
ከበርገሌና ገንደ ተስፋ የተፈናቀሉትንስ
እነሱ ያልተመለሱ አሉ። እሱ በሶሻል ሁኔታ ይሰራሉ ሎስ እንዳይ መረጃ ይሰራ
ድጋፍ አድርጋችሁ ናቸው?
ድጋፍ አድርገናል ማለት ብቻቸውን ፕሮጀክት ከመስላድርጓት እና አንዳንድ ነገሮች አድርገናል።
ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀደሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገው ዕለት ትምህርት ይጀምራሉ ብሎ ማስታወቂያ አስነግሯል። ሆኖም በስላሴ ቤተክርስቲያን የተጠለሉት 1300 ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን ለዘገባው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አሁን ወደ ወሎ የሚወስደን ዘገባ ላይ ነው የደረስነው። በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የቀድሞ ወረዳነት ይመለስልን የሚል ጥያቄ የቀሰቀሰው የማህበረሰብ ሁከት አሁን መርገቡ ታውቋል። ውዝግቡ ከአንድ ዓመት በላይ የዘለቀ ሲሆን ከትናንት በስቲያ በእርቁ መቋጫ እንዳገኘ አመልክቶ መስፍን አራጌ የሚከተለውን ዘገባ ልኮልናል።
በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የሚኖሩ የህብረተሰብ ክፍሎች የአካባቢው የቀድሞ ወረዳነት ይመለስልን የሚል ጥያቄ አንገበው ሲንቀሳቀሱ ቆይተዋል። ጥያቄውን ተከትሎ በተለይ በወረኢሉና በለጎጎራ አካባቢ የህዝብ ለህዝብ ግንኙነቱ ታውቆ የንግድና የአስተዳደር ስራ ተስተጓጉሎ ቆይቷል። ይህ ለአንድ አመት ከአራት ወራት የዘለቀው ውጥረት አንድን ህዝብ ለሁለት ያለያየ አለመግባባት ከትናንት በስቲያ በእርቅ መቋጫውን አግኝቷል። የሁለቱ ህዝቦች ግንኙነት ዳግም አዲስ ምዕራፍ ከፍቷል። ገና ከአጎራባቾቹ ደሴ ዙሪያ ለገሂዳ፣ ለጋምቦና ጃማ ወረዳዎች ለተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች ለሰላምታ የተለያዩ እጆች ተጨባብጠዋል። የተገፋፉ ትከሻዎች በቅፍ ተሳስበዋል። የወረኢሉን አካባቢ በመወከል በእርቅ ስነ ስርዓቱ ላይ የተገኙት አቶ አምባቸው ከበደ ያለፉት 16 ወራት የሁለቱን አካባቢ ህዝቦች ያራራቁ የባከኑ ጊዜያት ሲሉ ይገልጹታል።
አንደኛ ጋብቻው ውስጥ በቤተሰብነት የኖረ ህዝብ መገናኘት አልቻለም ነበር። ለቅሶም ሲኖር ሰርግም ሲኖር በባህሉ አብሮ ተፋቅሮ የኖረ መገናኘት አልቻለም። ሁለተኛ የካቤ ህዝብ ወደ ወረኢሉ መጥቶ ገበያ አይገበኝም፣ የወረኢሉ ህዝብ ወደ ካቤ ሄዶ ገበያ አይገበኝም እና በጣም ህዝቡ የተነፋፈቀ ህዝብ ነው። ህዝቡ አሁን ምንም ችግር የለበትም። የወረኢሉም ህዝብ የካቤን ህዝብ ለመታረቅ ጉጉት ላይ የነበረ ህዝብ፣ እንደውም በሽምግልናው ጊዜ የካቤ ህዝብ ከእርቁ በኋላ ወደ ካቤ ከተማ ገብተን ስለነበረ ዱአ ያደርግ ነበረ፣ ይታረቁልን። የተነፋፈቀ ህዝብ ነው የተገናኘው።
የለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሙህይም ግጭቱ ማህበራዊና ኢኮኖሚያዊ ተጽዕኖ ያሳደረ እንደነበር አልደበቁም።
በተለይ በለጎጎራ አካባቢ የዛ አካባቢ ያለው ስለሆነ እዛ ያለውን ነው መናገር የምችለው። ከፍተኛ የሆነ የኢኮኖሚ መዋዠቅ ደርሷል። ሱቆች አላግባብ ለብዙ ወራቶች የተዘጉበት፣ ነጋዴዎች የንግድ ስራቸውን ያላከናወኑበት በርካታ ሂደቶች ስላለፉ ከፍተኛ የሆነ የኢኮኖሚ ውድቀት አለ። በስነ ልቦና ደረጃ ከፍተኛ የሚባል አሉታዊ ተጽዕኖ አሳድሯል።
በእርቁ ላይ መግባባት ከተደረሰባቸው ነጥቦች ከፊሉን ተወካዮቹ እንዲህ አብራሩታል።
የሁለቱ ህብረተሰቦች ክፍሎች የተግባቡባቸው ነጥቦች የለጎጎራ የወረዳነት ጥያቄ ምላሽ እስከሚያገኝ እንደሚቀጥል፣ ይህንንም ወረዳ አስተዳደሩም የዞን አስተዳደሩም እውቅና ሰጥቶ ኮሚቴዎችን እውቅና ሰጥቶ በማንቀሳቀስ ደረጃ ማስቀጠልና ከግብ እንዲደርስ የራሱን አስተዋጽኦ እንደሚያበረክት፣ የወረኢሉም አካባቢ ህዝብ ይህንኑ በበጎነት ተቀብሎ በሀሳብ በገንዘብ በጉልበት ለመርዳት ቃል የተገባበት ሂደት ነው ያለው።
የወረዳን ጥያቄ የወረኢሉ ህዝብ አይደለም የሚመልሰው፣ መንግስት ነው እና የሚመልሰው። ይህንን መንግስትን አብረን በጋራ ልንጠይቅ የእኛም አብሮ ተሳትፎ እንዲኖርበት አብረን በጋራ ልንጠይቅ መንግስትን በህግ አግባብ እስከ መጨረሻው ድረስ መጠየቅ እንደምንችል ነው።
በሌላ መልኩ በለጎጎራም በወረኢሉም አካባቢ የተከሰሱ ሰዎች አለ 80ና ከዛ በላይ የሚደርሱ ሰዎች፣ የእነሱም የክስ ሂደት ይሄ የሽምግልና ውጤት በጽሁፍ ለፍርድ ቤቶች ለፍትህ ስርዓቱ ደርሶ ህዝቡ ላይ የሚቋረጥበት ሁኔታ እንደሚኖር አመላካች ነገሮች ተቀምጠዋል ማለት ነው። በለጎጎራ አካባቢ ያሉ ነጋዴዎች እስካሁን በተፈጠረው ሁኔታ መነሻ የንግድ ፍቃዳቸውን አድሰው እየተንቀሳቀሱና ንግድም እየሰሩ አይደለም። ይሄ ባለመሆኑ በቀጣይ ከክልል መንግስት ጋር በመግባባት ችግሩ ከነሱ አቅም በላይ በመሆኑ የተፈጠረ ያለ ቅጣት የንግድ ፍቃዳቸው ታድሶ ወደ መደበኛ ስራቸው እንደሚመለሱ እንዲሁ የተስማማንበት ጉዳይ ነው።
አቶ አሊ፣ ባለፈው አንድ አመት ከአራት ወር ገደማ የተወሰኑ ቀበሌዎች በወረኢሉ ወረዳ ሳይተዳደሩ በጀትም ሳይተከልላቸው እና በአግባቡ ተጠቃሚ ሳይሆን ቆይተዋልና በአሁኑ ስምምነታችሁ እነዚህ ቀበሌዎች እንዴት ነው የሚሆኑት?
እነዚህ ቀበሌዎች አሁን በወረኢሉ ወረዳ አስተዳደር የሚያገኙትን መንግስታዊ ጥቅም በዛ እንደሚያገኙ ስምምነት ላይ ተደርሷል ማለት ነው።
የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ በካቤና አካባቢዋ የወረዳነት ጥያቄ መነሳቱ ጋር ተያይዞ የነበረውን ችግር ለመፍታት መንግስት የተለያዩ ጥረቶችን ሲያደርግ ቢቆይም የሃይማኖት አባቶችና የአገር ሽማግሌዎች የፈጸሙትን የማስታረቅ ተግባር አድንቀዋል።
እውነት ለመናገር እንደ መንግስት ብዙ ተምረናል። ሁሉን ነገር የምናውቅ እየመሰለን እየጀመርን ምንተው ብዙ ነው። ግን እንደዚህ አይነት ትላልቅ አባቶች ሽማግሌዎች ግን እኛም ማናየውን ችግር ከስር መሰረቱ በጥልቀት ፈትለው አውቀው መፍትሄ የሚያበጁለት እርቃቸውም ደግሞ ቅራኔ የሌለው ውህደትን ጥልቀት ያለው መግባባትን የሚያመጣ የእርቅ ስነስርዓት የሚያካሂዱ አባቶች ያሉን መሆኑን ስናይ ከሁሉም በላይ ትልቅ ሀብት ወደ ጎን ትተን ሳንጠቀምበት ሳናለመው ሳንንከባከቡ መቆየታችን እኛ በራሱ እንድንማር አድርጎናል።
በወሎና አካባቢው የሚዘወተረው የእርቅ ስነስርዓት በህዝቦች መካከል አብሮነትን በማጠናከርና ህግን በማስከበር ለዘመናት የዘለቀ አኩሪ እሴት ነው ይሉታል ዋና አስተዳዳሪው።
ኮምቦልቻ አካባቢ በሃይማኖት መካከል የተፈጠረ ግጭቶች በሃይማኖት አባቶች እርቅ ፈጽመዋል። አምባሰል አካባቢ ላይ የተፈጠረው እንደዚህ እርቅ በሽምግልና ጉዳዩን ጨርሰናል።
ወሎ ዩኒቨርሲቲ አገር በቀል እውቀቶችን ለችግር መፍቻነት በመጠቀም ላሳየው ድጋፍ አድናቆታቸውን የገለጹት ዋና አስተዳዳሪው በመንግስት በኩል ወደፊት የሚሰሩ ስራዎችንም ዘርዝረዋል።
የካቤና የወረኢሉ አካባቢ ላይ ያለው የህዝቦች ግንኙነት የነበረው መስተዳደርም ጠንካራ ሆኖ ሁሉንም አካባቢዎች የሚወክል የአመራር የማደራጀት ስራ እንሰራለን ከርቁ በኋላ ማለት። ከዛ ቀጥሎ ጥያቄያቸው ግን ጥያቄ ነው። ወረዳ ለሆነ የሚለው ጥያቄ ህጋዊ ጥያቄ ነው፣ ተገቢነት ያለው ጥያቄ ነው፣ የህዝብ ጥያቄ ነው። ይህን ጥያቄ ማቅረቡ ትክክል ነው። ጥያቄውን ለማስመለስ የተሄደበት መንገድ ግን ትክክል አልነበረም። ራስን ከመንግስት በመነጠል በተለያዩ ነገሮች ለመሄድ የተሞከረው ነገር ትክክል አይደለም ነው እንጂ ግጭቱ ከመንግስትም ጋር ጥያቄያቸው ወረዳ ለሆን ብሎ ማንሳት ምንም ችግር የለውም።
ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ የሚስተዋሉ አለመግባባቶችንና ግጭቶችን በመፍታት የሀገር ሽማግሌዎችና የሃይማኖት አባቶች ተመሳሳይ ተግባራትን እንዲፈጽሙ ዋና አስተዳዳሪው ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ዘገባ ስናልፍ ወደ ኬንያ ይወስደናል። ዩናይትድ ስቴትስ የቀድሞውን የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንት አገሯ እንዳይገቡ ከለከለች ይላል። ዩናይትድ ስቴትስ የቀድሞውን ጠቅላይ አቃቢ ሕግ ፕሬዝዳንት አገር እንዳይገቡ ከለከለችው በኃላፊነት ዘመናቸው ሙስናን በአግባቡ አልተከላከሉም በሚል መሆኑን የአሜሪካ የውጭ ጉዳይ ቢሮ አስታውቋል። ለዝርዝሩ ገልሞ ዳዊት።
የአሜሪካ ውጭ ጉዳይ ቢሮ ጸሐፊ ማይክ ፖምፒዮ ዩናይትድ ስቴትስ ካሁን በኋላ በኬንያ ከሙስና ወንጀል ጋር በተያያዘ እጃቸው አለበት የተባሉትን የመንግስት ኃላፊዎችን ወደ ሀገሯ እንደማታስገባ አስታውቀዋል። ሰኞ ዕለትም አሞስ ዋቆ የቀድሞ የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንትና የአሁኑ የኬንያ ቡሲያ ግዛት አስተዳዳሪ በኃላፊነት ዘመናቸው ሙስናን አንሰራፍተዋል በሚል አሜሪካ ሀገሯ እንዳይገቡ ከልክላለች። ሚስተር ዋቆ እንደ ግሪጎሪያን ዘመን አቆጣጠር ከግንቦት 1991 እስከ ሰኔ 2011 የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንት የነበሩ ሲሆኑ በጊዜውም ኬንያ ወደ ዲሞክራሲ የመሸጋገር ወቅት ላይ የነበረች ሀገር ስለሆነች ተገቢ እርምጃ አለመውሰዳቸው ለቪዛው መከልከል በተጨማሪ እንደ ምክንያት ተወስደዋል። የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሚስተር ዋቆና ቤተሰባቸው አሜሪካ እንዳይገቡ አሜሪካ ከልክላለች ካሉ በኋላ የኬንያ መንግስት ሙስናን ለመዋጋት የሚያደርገውን ጥረት አገራቸው እንደምትደግፍ ተናግረዋል። ሚስተር አሞስ ዋቆ ግን የቀረበባቸውን ክስ አስተባብለዋል። ትናንት ምሽት ለጋዜጠኞች ሲናገሩ ዩናይትድ ስቴትስ የተሳሳተ ውሳኔ ነው በእኔ ላይ ያሳለፈችው ብለዋል።
The allegation is that I was involved in significant corruption.
የኬንያ ጠቅላይ አቃቤ ሕግ ፕሬዝዳንት በነበርኩ ጊዜ በሙስና ተዘፍቀሃል ተብሎ የሚቀርብብኝ ወንጀላ የቆየ የድሮ ታሪክ ነው። በቅርቡ ኬንያ ውስጥ ከሙስና ወንጀል ጋር ተያይዞ እየተነሱ ያሉ ተከሳሾችን ከመመልከት ይልቅ ለምንድን ነው በእኔ ላይ ቀድሞ ተላልፎ የነበረውን እገዳ አሁንም እንደ አዲስ ማስተላለፍ የተፈለገው? ይህ አይገባኝም።
ሚስተር ዋቆ አክለው የዩናይትድ ስቴትስ እገዳ ቤተሰባቸውንም ማካተቱን ተችተዋል። በኃላፊነት ዘመኔ ወንጀል እንኳን ቢፈጽም በግሌ እንጂ ቤተሰቤ የፈጸምኩት ድርጊት ሰለባ መሆን የለባቸውም ብለዋል። የአሁኑ የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንት ኑርዲን ሐጂ በኬንያ የተንሰራፋውን ሙስናን ለመከላከል የዩናይትድ ስቴትስ መንግስትን እርዳታ የጠየቁ ሲሆን አሜሪካም የመንግስት ካዚና መዝበረው የአገሬን ሀብት ያሸሹ ግለሰቦችና ባለስልጣናት ለማጋለጥ ከኬንያ ጋር መስማማቷ የሚታወስ ነው። ማይክ ፖምፒዮ በሙስና የተሳተፉ ማናቸውንም የኬንያ ባለስልጣናትና ዜጎች ላይ የሚወሰደው እርምጃ እንደሚቀጥልም አስታውቀዋል። ከአሁኑ እገዳ በተጨማሪ በ2009 ዓመተ ምህረት የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንት አሞስ ዋቆ ላይ ዩናይትድ ስቴትስ ተመሳሳይ እገዳ ማስቀመጧ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን ከናይሮቢ። ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ የሚወስደን ነው። በእስራኤል አረብ ማህበረሰቦች ውስጥ ሁከቱ እየተባባሰ መሆኑ ተገልጿል። ባለፉት 10 ወራት ውስጥ 79 ሰው በወንጀል ጥቃቶች መገደሉ የተዘገበ ሲሆን በአንዳንድ አካባቢዎች ወላጆች ልጆቻቸው ከመሸ እንዳይወጡ እየከለከሉ መሆናቸው ተነግሯል። ኢየሩሳሌም የምትገኘው ዘጋቢያችን ሊንዳ ግራንድስታይን ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርባለች።
የእስራኤል አረብ ፖለቲከኞች የአገሪቱ ፓርላማ ደጃፍ ላይ ድንኳን ተክለው የአቤቱታ ድምጻቸውን እያሰሙ ነው። በማህበረሰቦቻቸው ውስጥ እየተንሰራፋ ነው የሚባለውን የአመጻና የሁከት አድራጎት ለመቃወም የሶስት ቀናት የረሃብ አድማ መጥተዋል። የእስራኤል ከነሰት ወይም የፓርላማ አባል የሆኑት አረብ እንደራሴ አይዳ ቱማ ሱሌማን አንዷ ናቸው።
Well, having 79 murders in our society, having every night
በህብረተሰባችን ውስጥ 79 ሰው ተገደለ። ሰዎች በምሽቱ በጥይት ይመታሉ። የተደራጁ የወንጀል ቡድኖች ሰውን እያሸበሩት ነው። የሥራ ቦታዎችን እያሸበሩ ናቸው። ለነርሱ ግን ከለላ ይሰጣቸዋል። ይብቃን፣ በቃ ይብቃን።
አረቦች በሚኖሩባቸው ከተሞች ውስጥ የወረበሎች የወንጀለኛ ቡድኖች ጠመንጃ በአደባባይ ይዘው እየተዘዋወሩ ተኩስ እንደሚከፍቱ ተዘግቧል። ሁከቱ ከቁጥጥር ውጪ የሆነ መምጣቱንም የእስራኤል ቴሌቪዥን ተናግሯል። ህገወጥ መሳሪያዎችን ለማደንና ለመያዝ ዘመቻ መክፈታቸውን የእስራኤል መንግስትና ፖሊስም አስታውቀዋል። ትጥቆቻቸውን በፈቃዳቸው የሚያስተክቡትን ከቅጣት ነጻ እያደረጓቸው መሆኑም ታውቋል። የአረቦቹም ፖለቲከኞች የተቃውሞ ድንኳን የሚደግፏቸው አይሁድ አጋሮቻቸውም ጎብኝተዋል። የአይሁድ ካህናት ለሰብአዊ መብቶች የሚባለው ቡድን አባል የሆኑት ራባይ ኢሁድ ባንዴልም እዚያው ነበሩ።
The blood of Jewish citizens of Israel is not redder.
የእስራኤል አይሁድ ዜጎች ደም ቅላት ከእስራኤል አረብ ዜጎች ደም አይበልጥም። ሁላችንም እኩል ነን። የእስራኤል መንግስትና ፖሊስ በአረብ አካባቢዎች ሁከቱን በማስወገድ እኩል የሚይዘን ጊዜ ሩቅ አይሆንም።
በሁከቱ አይሁድ ዜጋ ቢገደል ኖሮ መንግስቱ ይበልጥ እንቀሳቀስ ነበር ሲሉ የአረብ እስራኤላውያኑ ማህበረሰብ ይወቅሳል።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ደግሞም አሃዱ ሬዲዮ ላይ 94.3 ኤፍኤም ላይ የሚቀርብላችሁን ዝግጅት ነው የምታደምጡት። እስከ 4 ሰዓት ድረስ አለን። ከኛ ጋር እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ሁለተኛው አጋማሽ መዝለቃችን ነው። የዩናይትድ ስቴትስ ዲፕሎማት ጎርደን ሰንላንድ በፕሬዝዳንት ዶናልድ ትራምፕ ላይ ምርመራ በማካሄድ ላይ ለሚገኘው መርማሪ ቡድን ትናንት ቃላቸውን ሰጥተዋል። ለዩክሬን መሰጠት የነበረበት የዩናይትድ ስቴትስ የገንዘብ እርዳታ የትራምፕን የግል የፖለቲካ ጥቅም ከማስፈጸም ጋር ተያይዞ እንደነበረ ገልጸዋል። ትራምፕ ግን ያስተባብላሉ። የሰንላንድ የምስክርነት ቃል በምርመራው ላይ ወሳኝ ሚና ሊኖረው እንደሚችልም እየተነገረ ነው። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርበዋለች። በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ሰንላንድ በከፍተኛ የትራምፕ አስተዳደር ባለስልጣኖች ላይ ከባድ ነገሮች ተናግረዋል። በአሜሪካ ወታደራዊ እርዳታና ትራምፕን ከፖለቲካ አንጻር የሚጠቅም ምርመራ እንዲካሄድ ከመጠየቅ ጋር ስለነበረው ግንኙነት ለመጀመሪያ ጊዜ በይፋ ቃለ ምስክርነታቸውን ሰጥተዋል።
I know that members of this committee frequently frame these complicated issues.
የዚህ ኮሚቴ አባላት እነዚህን ስብስብ ነጥቦች ኩዊድ ፕሮኮ ነበረን ወይም ይህን ካደረክልኝ ይህን አድርግልሃለሁ በሚል ላይ የተመሰረተ ነበረን በሚል ቀላል የመጠቃቀም ጥያቄ እንደሚያቀርቡ ታውቃለህ። ከዋይት ሃውስ ስለተደረገው የስልክ ንግግርና ዋይት ሃውስን ስለመጎብኘት ጉዳይ ከዚህ ቀደም እንደተናገርኩት ሁሉ መልሱ አዎን ነው።
ሰንላንድ አያይዞ ምሳቸው አምባሳደር ከርት ቮልከርና የኤነርጂ ሚኒስትር ሪክ ፐሪ ተግባሩን የፈጸሙት ከፕሬዝደንት ትራምፕ የግል ጠበቃ ሩዲ ጁሊያኒ በተሰጣቸው መመሪያ መሰረት ነው ብለዋል።
We all understood that if we refused to work with Mr. Giuliani
ከሚስተር ጁሊያኒ ጋር አንሰራም ብንል በዩናይትድ ስቴትስና በዩክሬን መካከለ ያለውን ግንኙነት የማጠናከሩን ወሳኝ እድል እንደምናጣ ሁላችንም እንገነዘባለን። የፕሬዝደንቱን ትዕዛዝ የተከተልነውም ለዚህ ነው።
ከሰንላንድ የተሰማው ቃለ ምስክርነት ትራምፕ ስልጣናቸውን ካለ አግባብ መጠቀማቸውን በግል ያሳያል ይላሉ ዲሞክራቶቹ። ትራምፕ በያዝነው ዓመት ቀደም ሲል ከሰንላንድ ጋር በስልክ የተነጋገሩትን በመጥቀስ ተከላክለዋል።
ምንም አልፈልግም ኩዊድ ፕሮኮ ወይም እከክልኝ ልከክልህ ነገር አልፈልግም። ዜሌንስኪ ትክክለኛውን ተግባር እንዲፈጽሙ ንገሯቸው። ይህ የዩናይትድ ስቴትስ ፕሬዝደንት የመጨረሻ ቃል ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮም ለራሳቸው ተከላክለዋል።
I know precisely what American policy was with respect to Ukraine. I was working on it.
በዩክሬን ላይ የዩናይትድ ስቴትስ ፖሊሲ ምን እንደሆነ ጠንቅቄ ያውቃለሁ። ስሰራበት የነበረ ጉዳይ ነው። ስላከናወነው ጉዳይም ኩራት ይስማኛል። ለዩክሬን ህዝብ አመርቂ ተግባር ፈጽመናል።
ትራምፕ አዘግይተውት የነበረውን ወደ 400 ሚሊዮን ዶላር የሚጠጋውን በዩናይትድ ስቴትስ የተመደበውን ወታደራዊ እርዳታ ለዩክሬን እንዲሰጥ ያደረጉት የማዘግየቱ ጉዳይ እንዳሳሰባቸው አንዳንድ ሰዎች መናገራቸውን ይፋ ከሆነ በኋላ ነው። ሪፑብሊካውያን በበኩላቸው ትራምፕ ውላድሮ ገንዘቡ ለዩክሬን እንዲሰጥ በማድረጋቸውና ዩክሬን በቀድሞው ምክትል ፕሬዚደንት ጆ ባይደንና በልጃቸው ላይ ምርመራ እንደምታካሄድ ባለመናገሯ ትራምፕ ሊከሰሱ አይችሉም በማለት እየተከራከሩ ነው። ትራምፕ ከስልጣን ሊያስነሳቸው የሚችል ክስ በህዝብ ተወካዮች ምክር ቤት ዲሞክራቶች ከተመሰረተባቸው የሪፑብሊካውያን የበላይነት ባለበት የህግ መወሰኛ ምክር ቤት ያላቸው ድጋፍ ከስልጣን እንዳይነሱ በማድረግ በኩል ወሳኝ ሚና ይኖረዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዘገባ ወደ አዲስ አበባ ይመለሳል ይሆናል። ኢህአዴግ ከዚህ በኋላ በግንባርነት ሊቀጥል የሚችልበት ሁኔታ እንደሌለ ጥናቶች ጭምር ያረጋገጡት ጉዳይ ነው ሲሉ የግንባሩ ምክትል ሊቀመንበር ደመቀ መኮንን አስታወቁ። እውን እንደሚሆን የሚጠበቀው ውህድ ፓርቲ የመካከለኛ አማራጭ መፍትሄ ይዞ እንደሚመጣም ተናግረዋል። መለስካቸው አማሃ ነው የተከታተለው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ትናንት ለአንዳንድ የብዙሃን መገናኛ ተቋማት በጽህፈት ቤታቸው በሰጡት ማብራሪያ እንዳስታወቁት የኢህአዴግን ውህደት በተመለከተ የተለያዩ አካላት ሐሳባቸውን የሰጡበት ነው። የኢህአዴግ እህት ድርጅቶች ብቻ ሳይሆኑ አጋር ድርጅቶች ተብለው በውሳኔ አሰጣጥ ሳይሳተፉ የቆዩት ድርጅቶች ሁሉ ስለ ውህዱ ፓርቲ ሐሳባቸውን ሰጥተዋል። ከዚህም ውጪ በከፍተኛ የትምህርት ተቋማት የሚመራመሩ ምሁራንም በጉዳዩ መሳተፋቸውን አብራርተዋል። በድርጅቱ በራሱ ተደረገ ያሉት ጥናት ያገኘው ግኝት አሁን ያለው አደረጃጀት በአሁኑ ወቅት ሁኔታ የሚጠይቃቸውን የመፍትሄ ሐሳቦች ለመስጠት የሚያስችለው እንዳልሆነ ነው።
ኢህአዴግ ከዚህ በኋላ በግንባር ለመቀጠል የሚያስችለው ሁኔታ የለም። ኢህአዴግ ሁልጊዜ ከዚህ በላይ በይቅርታ መኖር አይችልም። የጀመረውን ለውጥ ማፋጠን፣ የተሟላ የለውጥ ንቅናቄ ውስጥ መግባት አለበት የሚለው መከራከሪያ ሐሳብ ተነስቶ በዛ ደረጃ ይልቁንም ወደ መሰረታዊ ለውጥ እንሄድ ከተፋለ ዋናውን እንቅፋትና መዋቅራዊ ለውጡን ፈተን ወደ ብልጽግና ጎራ የሚያሸጋግረንን ድርጅታዊ ቁመና መላበስ አለብን የሚለውን በመያዝ ነው ውሳኔ የተደረሰው ማለት ነው።
አቶ ደመቀ እንዳወሱት ውህዱ ፓርቲ ካለፉት በሀገሪቱ ከታዩ የለውጥ ሂደቶች ለመማር በእጅጉ እንደጣረ ጠቁመዋል። በኢትዮጵያ እስከዛሬ ያለው የለውጥ ባህል ያለፈውን የነበረውን ሁሉ ማናናቅ ማጣጣል ነበረ። በእሳቸው አባባል የነበረውን ነቅሎ መጣል ነበረ። ውህዱ ፓርቲ አስቀድሞ በነበሩ በጎ ስራዎች ላይ አዳዲስ መገርማት የኢህአዴግ ስህተት ነው ብሎ ይቅርታ የጠየቀባቸውን ስህተቶች ያለ ርኅራኄ ማረም የውህደቱ አንዱ ዓላማ እንደሆነም አስረድተዋል። ውህደቱ ያስፈለገው በዚህ መንገድ ለመጓዝ እንደሆነም በሚከተለው መንገድ ገልጸውታል።
የውህደት ለምን የሚለውን ነገር ስናይ የሀገር በአሁኑ ሰዓት በሁለት ጽንፎች የተወጠረ ሀገራችን በሁለት ጽንፎች የተወጠረች ናት። በአንድ በኩል ከብሔርተኝነቱ ጋር ተያይዞ ወደ ጽንፈኛ ብሔርተኝነት ያመራ እጅግ የከረሩ አታዮችና አሰላለፎች አሉ። በሌላ በኩል ደግሞ በሀገራዊ አንድነት ስም የቡድን መብቶችና ሌሎችን የብዝሃነት ጉዳዮችን ተገቢ ግምት ባለመስጠት የሚታዩ አታዮችና አሰላለፎች አሉ። ይህን በሁለት ጫፍ ላይ የተወጠረ ፖለቲካዊ ምህዳር ኢህአዴግ አሁን በደረሰበት ደረጃ ላይ የመካከለኛ አማራጭ መፍትሄን በመያዝ ብሔራዊ ማንነትንና ሀገራዊ አንድነትን ያጣጣመ መካከለኛ አማራጭ ይዞ ተጨባጭ መፍትሄ ይዞ ወደፊት ለመራመድ ቀርቧል ማለት ነው።
በአንዳንዶች ዘንድ ዛሬም በስራ ላይ ባለው ህገ መንግስት በበኩርነት የተቀመጠው ጉዳይ እንደተረሳ ይነገራል። በህገ መንግስቱ መግቢያ የመጀመሪያው አንቀጽ ማሰሪያ ሀረግ አንድ የፖለቲካ ማህበረሰብ በመፍጠር የሚለውን አረግም ምክትል ጠቅላይ ሚኒስትሩ ውህዱ ፓርቲ ዋና ትኩረት እንደሚሰጠው ተናግረዋል።
አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባትን ማጠንጠኛ ማዕከል አድርጎ መስራት፣ አመራር ማረጋገጥ፣ ኃይለ ማስተባበር ያስፈልጋል። በሕገ መንግስቱና በየደረጃው ባሉት አቅጣጫዎች አንድ የኢኮኖሚና የፖለቲካ ማህበረሰብ የመገንባት ጉዳይ ወልቶ የተቀመጠ ቢሆንም ለመነሻ የሚሆኑ እዛም እዚህም የተሰሩ ቢኖሩም በመሰረታዊነት ግን ብዙ ጥረትና ብዙ ስራ የሚጠይቅ ነው። አሁን ደግሞ ያንን በእጅጉ የሚፈታተኑ ሁኔታዎችም እያጋጠሙ ያለበት ነውና የውህዱ ፓርቲ የብልጽግና ፓርቲ በዚህ ጉዳይ ላይ ከፍተኛ ትኩረት ሰጥቶ ለመታገልና ለማታገል የቀረበ ፓርቲ ነው ማለት ነው።
አቶ ደመቀ መኮንን በመጨረሻም በኢህአዴግ የውህደት ዙሪያ ሆን ተብለው የሚነዙ ማስተሳሰቻ ሐሳቦች እንዳሉ ዘርዝረዋል። ውህደቱ ያለውን ፌዴራላዊ ስርዓት በመደምሰስ አህዳዊ ስርዓትን ለመመስረት የሚደረግ ደባ እንደሆነ የሚገለጸው መሰረት የሌለው ነው ብለዋል። አክለውም እውነቱ እየቆየ ይታያል የሚል አይነት መልስ ሰጥተውበታል።
ሀገሪቱን ወደ ብልጽግና ለማሻገር የተያዘ የውህደት አጀንዳ ዋና ዋና መሰረታዊ ምሰሶቹ የፌዴራሊዝም ስርዓቱን የማጠናከር፣ ማንኛውንም ጉዳይ በሕገ መንግስታዊ ስርዓት የመምራት፣ የብዝሃነትን ከሀገራዊ አንድነት ጋር አጣጥሞ የማስጓዝና መድረኩ የሚመጥነውን ሀሳብ በሀሳብ ልዕልና የህብረተሰብን ንቅናቄ የመምራት ኃላፊነት ይዞ የመጓዝ ነው እንጂ እነዚህ ህብረተሰቡን ወደ ተለያየ አቅጣጫ ለማምራትና ውዥንብር ለመፍጠር ነው። ለነገሩ ፕሮግራሙ በዝርዝር ሁሉም ነገሮች በዝርዝር ደረጃውን እየጠበቁ ይፋ ሲደረጉ የትኛው ነው እውነቱ ህዝቡ መዳኘት ይችላል። ነባራዊ ሁኔታውም ከዛ የዘለለ ሊሆን አይችልምና በዚህ አግባብ ብናየው
ሰሞኑን በኢህአዴግ ስራ አስፈጻሚ በአብላጫ ድምጽ የጸደቀው የወደፊቱ ውህድ ፓርቲ በኢህአዴግ ምክር ቤትና ጠቅላላ ጉባኤ የሚጸድቅ ከሆነ የኢትዮጵያ ብልጽግና ፓርቲ እንደሚባል ይጠበቃል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። ኢህአዴግ ባለፈው ቅዳሜ ባካሄደው ስብሰባ የፓርቲውን የውህደት ሐሳብና ውሳኔ አስመልክቶ ህወሓት በስብሰባው ወቅት ያነሳቸውን ጥያቄዎች እንዲሁም ውህደቱን የተቃወመበትን ምክንያት በተመለከተ የትግርኛ ክፍል ባልደረባችን ገብረ ገብረ መድን የህወሓቱን ስራ አስፈጻሚ አባልና የጽህፈት ቤቱን ምክትል ኃላፊ አቶ ጌታቸው ረዳን አነጋግሮ ተከታዩን አድርሶናል።
አቶ ጌታቸው ረዳ የህወሓት ስራ አስፈጻሚ አባልና የህወሓት ጽህፈት ቤት ምክትል ኃላፊ፣ ባለፈው ቅዳሜ የኢህአዴግ እንደ ድርጅት የማዋሃድ ስብሰባ አካሄዳችሁ ድምጽ እንደተሰጠበትና እናንተ እንደተቃወማችሁ ተገልጿልና ስለዚህ አጥር ያለ ማብራሪያ ስጡኝ።
በመጀመሪያ ደረጃ ስብሰባው ሲጠራ ምክንያቱ የስብሰባው ምክንያት ምንድነው የሚል ጥያቄ ጠይቀን ነበር። የቀረበው በወቅታዊ ሁኔታዎች ለመነጋገር የሚል ነበር። ምናልባት የመጨረሻ ስብሰባችን ያደረግነው ነሐሴ የመጀመሪያ ሳምንት አካባቢ ይመስለኛል። በዛን ጊዜ የተነጋገርንበት ጉዳይ ውህደትን በሚመለከት የቀረበ ጥናት ነበረ፣ ምሁራን ያጠኑት የሚባል። ውህደት እንደሚታወቀው የቆየ አጀንዳ ነው፣ በተደጋጋሚ ስንነጋገርበት የነበረ ነው። ስለዚህ የተጠናው አጀንዳ ላይ ተመስርተን ውይይት እናድርግ ተባለ። ያኔ ሰፋ ያለ ውይይት ጊዜ ወሰድ ነው። በድርጅቶቹ መካከል ምንም አይነት የዓላማም የሆነ ያስተሳሰብ አንድነት እየጠፋ እንደሄደ ትኩረት ያደረገ ሰፊ ውይይት ነው ያደረግነው። በዛ ውይይት ላይ የሀገሪቱን የጸጥታ ሁኔታ የሚተነትን የደረስንበትን ትልቅ አደገኛ ደረጃ የሚያሳይ ውይይት አድርገን የድርጅቱ ሊቀመንበር ምናልባት ለጊዜው አስፈላጊ አይደለም እንለፈውና ድርጅቶች ያሉበት ሁኔታ የዓላማ አንድነትን በሚመለከት የተግባር አንድነትን በሚመለከት በስራ አስፈጻሚ ደረጃ ኢንፋክት መጀመሪያ በማዕከላዊ ኮሚቴ ደረጃ ነበር የተባለው። ኋላ በስራ አስፈጻሚ ደረጃ ይገምገምና ሁሉም አራቱም ድርጅቶች ገምግመው መጥተው በእነሱ ግምገማ ላይ የተመሰረተ ውይይት እናድርግ እና ለነሐሴ መጨረሻ ቀጠሮ ተይዞ ነበር። እስከ ነሐሴ 20 ድረስ ግምገማቸውን አቅርቡ ተብሎ ነሐሴ 20 ላይ ግምገማውን ሪፖርት አቅርቧል። ስለዚህ ስንጠራ አሁን ከሁለት ወር ከሶስት ወር በኋላ ያው እንቅስቃሴዎች እንደነበሩ እናውቃለን። ያው ሲቤነት የሚያገለለ ቢሆን በድርጅቱ ሊቀመንበር በእሳቸው ዙሪያ ባሉ ሰዎች ዘንድ በርካታ ስራዎች ይሰሩ ነበረ። በየአጋሮቹ እየሄዱ ስለ ውህደት ማውራት፣ ለመደመር ወስ ሶስት የሚባሉ ነገሮች እንደዚህ ስብሰባ ስንጠራ ወቅታዊ ሁኔታዎች እና እንደገባን አጀንዳው ምንድን ነው ብለን ሲጠይቅ ስለ ውህደት ጥናት ነው የተባለው። በቲፒኤልኤፍ በኩል የቀረበው ነገር አንደኛ አሁን ባለንበት ሁኔታ የሀገሪቱ ሁኔታ ባለፈው ከተሰበሰብንበት እየተባባሰ እንጂ የተሻሻለ የሆነ የመጣበት ሁኔታ የለም። ስለዚህ የሀገሪቱን ሁኔታ በዝርዝር መገምገም የሚያስችለን አጀንዳ መያዝ አለበት። በሁለተኛ ደረጃ ምርጫ ይካሄዳል ብለን አትሊስት በአቅጣጫ ደረጃ አስቀምጠናል።
ህገ መንግስቱም የሚያስገድደው ነገር ነው። ምርጫን በሚመለከት ምንም ዝግባ የሚባል እንቅስቃሴ የተደረገ አይደለም። ስለዚህ ምርጫውን በሚመለከትም ውይይት ብናደርግ። በሶስተኛ ደረጃ ኢህአዴግ ያኔ ውስጥ የስራ አፈጻጸም ያስቀመጠው አራቱም ድርጅቶች ሪፖርት አቅርበው የጻፉት ሪፖርት ላይ ተመስርቶ ውይይት ይደረግ የሚል ነው። ኢህአዴግ ምክር ጽህፈት ቤት ይህንን ኮምፓይል የሆነ ሪፖርት ይዞ መጥቶ ልንወያይበት ይገባል የሚል ሀሳብ አቀረበ። በድርጅቱ ሊቀመንበር በኩል እናንዶችም ማስተያየት ሰጡ። አዎ ከቲፒኤልኤፍ በስተቀር ሪፖርት ያቀረበ የለም ተዋል። ስለዚህ ስራቸውን አልሰሩም ማለት ነው፣ ፈቃደኞች ያልነበሩ ማለት ነው። ያን በሚመለከት ስራ ካልተሰራ አዎ እንደምትሉት የሀገሪቱ ወቅታዊ ሁኔታም አሳሳቢ ነው፣ መደረግ ያለበት መደረግ አለበት። ግን የተዘጋጀንበት ስላልሆነ በሚቀጥለው ስብሰባችን ብና አሉ ሊቀመንበሩ። እኛ ኢንሲስት አደረግን፣ ቮት ተደርጎ ከቲፒኤልኤፍ አመራርና የተወሰኑ ሰዎችም አይ ቲንክ አጀንዳውን ደግፈውት፣ ግን በድምፅ ብልጫ ዋናው ወደ ጥናት ላይ ተመስርተን ውይይት ብናደርግ የሚል አለፉ ማለት ነው። አሁን በዚህ ሰዓት ወደት ነው የሚቀድመው? የሀገሪቱን ወቅታዊ ሁኔታ መገምገም ነው የሚለው ያው ለሰሚው ምትወው ነገር ሆነ ማለት ነው። በአጋጣሚ ስራ አስፈጻሚው መስማት የፈቀደው ይሄኛውን በመሆኑ
ስለውደት።
ስለዚህ ጉዳዩ የውህደት ጉዳይ ላይ ለመወያየት አልነበረም። ጉዳዩ ውህደትን በሚመለከት የቀረበው ጥናት ላይ ለመወያየት ነው የተደረገው። ስለዚህ ጥናትን በሚመለከት መወያየቱ ምንም ችግር የለውም። ጥናት ያቀረቡት ጥናት የሰሩት የሚባሉት ሰዎች እኛ ጋር እንዲሰበሰቡ ተደርጎ አንዳቸውም መጨረሻ ላይ ተገደው ነው እንዲሁም በተደጋጋሚ ጥያቄ ሲቀርቡ ነው አንደኛው አስተያየት ሊሰጥ ይደረገው እንጂ ዋናው የድርጅቱ ሊቀመንበር የፈለጉት ውህደትን በሚመለከት በመርህ ደረጃ ተስማምተዋል የሚል የሚዲያ ሽፋን ማግኘት ነው የፈለጉት።
ስለዚህ እያሉኝ ያሉ ፕሮግራምም ይሁን ህገ ደንብ አልቀረበም ነው እያሉኝ ያሉ?
ፕሮግራም አልቀረበም፣ ህገ ደንብ አልቀረበም ነገርኩ እኮ ያሉት እኔ ሊቀመንበሩን አሁን ብዙ ሆኑ ስባር ነው ነገር አሁኑኑ በቃ እንወስንና ከዛ በኋላ የሚሆነው ይታያል አሉ። መጨረሻ ላይ ወጥረን ስንይዝ ምን አሉ እንግዲያውስ በቃ ዜሮ ድራፍት አለ ነገ ቀርቦም ቢሆን ተወያዩበትና የሚሆነው እናድርግ፣ ግን ቦት እናደርጋሉ። ቦት ምንድን ነው የሚደረግ? የቲፒኤልኤፍ አቋም ሁሌም በመርህ ላይ ተመስርተን ቦት ይደረግ ሲባል ይደግፍ፣ የተወሰነ ሰው አወጣ ተቃውሟሉ፣ እጃችን አወጣ ተቃወመ።
አቶ ጌታቸው፣ አቶ ፈቃዱ ተሰማ የኢህአዴግ የስራ አስፈጻሚ ኮሚቴ አባል ለቪኦኤ የሰጡትን ቃለ ምልልስ ምንድን ነው የሚሉት? በህወሀት ደረጃ ሳይሆን ስድስት ሰዎች ተቃውመውታል። በድርጅት ደረጃ ነው የተቃወማችሁት ወይስ እንደ ግለሰብ ነው?
እጅ ማውጣት በድርጅት ደረጃ እጅ አይወጣም። ፈቃዱ አጠገቤ ነው የነበረው። ሲያወጣ በግሉ ነው ያወጣው እንጂ ከአብይ ጋር ጀምሮ አላወጣም። ይህን እነግርሃለሁ። እጅ ስታወጣ በግለሰብ ደረጃ ነው የምታወጣው። በዓለም ታሪክ እጅ ማውጣት ተሰብስበህ ተቧድነህ እጅ አይወጣም። አቋም ግን በድርጅት ደረጃ ነው የምትወስደው። የህወሀት አቋም ነው እኔ እየነገርኩ ነው።
ስለዚህ ሁላችሁም የህወሀት ስራ አስፈጻሚ አባላት ተቃውማችሁታል ማለት ነው?
በአጋጣሚ የነበርነው ሁላችንም ተቃውመነዋል። እዛ ቦታ እጅ ስታወጣ ግን ተያይተህ አይደለም እጅ የምታወጣው። ያመንኩበት ነው ማምንበት ነው የህወሀት አቋም ነው። ለዛ ላይ ተመስርቼ ነው እጄን ያወጣሁት። የድርጅታችን አቋም ተብሎ ቀርቧል። አስተያየት ስትሰጥ በግል ብለህ አስተያየት ልትሰጥ ትሰጣለህ። ስራ አስፈጻሚ እኮ እንደ አለመታደል ሆኖ እንጂ ማውራት ያለበት ስለ ኢትዮጵያ ነው፣ ስለ ድርጅት ማውራት አልነበረበትም። እንደ አለመታደል ሆኖ እንዳልኩ አሁን ሁሉም ሰው ምሽግ ምሽግ ይዞ ስለሚያወራ ይሄ በገሌ ነው እነ ፈቃዱ በድርጅት ሊያደርጉት እኔ የሰጠሁት ቦት በግል ሊሆን በምን ስሌት ሊሆን እጅ ሲወጣ ግን በግል ነው የምታወጣው።
ከዚህ ወዴት ነው የምትሄዱት? የህወሀት ቀጣይ እድል ምንድን ነው?
የህወሀት ቀጣይ እድል ብዙም ሊያሳስብ አይገባም። የህወሀት ቀጣይ እድል የሚመሰረተው በህወሀት አመራር፣ በህወሀት አባላት፣ በህወሀት ደጋፊዎች፣ ኢምፖርታንትሊ በትግራይ ህዝብ። ስለዚህ እነሱ ቦታቸው ላይ ስላሉ የሚያሳስብ ነገር አይደለም። አሁን የኢህአዴግ ንጣፍ እንዳሚመለከት እየጠየቀኝ ስለመሰለኝ ማለት ነው። ኢህአዴግ እንደ ድርጅት እንዲድን እንፈልጋለን። ድርጅት እንዲድን የምንፈልገው የተሰባሰብነው ሰዎች አለን ብለን እንድናምን አይደለም፣ በስልጣን እንድራኮት አይደለም። ከምንም በላይ ኢህአዴግ የሚወክለው ኢትዮጵያን የተሻለ ደረጃ ላይ ያደረሰ እስካሁን ግን ከነ ብዙ ችግሮቹ ማለት ነው ወደፊትም መቀጠል ያለበት ችግሮቹ ስተካከል ወደፊት መቀጠል ያለበት ሀሳብ ስላለው ነው። ስለዚህ የሀሳብ እንዲድን እንፈልጋለን። የሀሳብ እንዲድን በሁሉም መድረኮች የሚቻለን ሁሉ ጥረት እናደርጋለን።
የመጨረሻ ጥያቄ ያደርገዋለሁ አቶ ጌታቸው። አሁን የኢህአዴግ አጋር ድርጅቶችና የኢህአዴግ አባል ድርጅቶች እናንተ በእናንተ መካከል ያለውን በህወሀትና በአዴፓ እንዲሁም በሌሎች ድርጅቶች ያለውን ግንኙነት በጣም አስቸጋሪ የሚባል ግንኙነት ነው። የአጋርነት የአብሮ የመስራት ሁኔታ አይደለም የሚታየው። አሁን ኢህአዴግ ሞቷል፣ ተቀብረዋል ሊባል ይችላል። ምንድን ነው አሁን የሚኖራችሁ ግንኙነት?
ኢህአዴግ እንዳልኩ ሀሳብ ነው። ሀሳቡ እንዲድን የሚቻለን ጥረት እናደርጋለን። ከዛ ውጭ አንደኛው ውህድ ፓርቲ ለማቋቋም ራሱን የቻለ ረዥም ሂደት ይጠይቃል። ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በእነዚያ ጥያቄዎች ዙሪያ አሁን የሚቋቋመው ውህድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ይወጡ ይሆናል። ቢያንስ እኛ አይጠቅመንም እንላለን። የኢህአዴግ እጣ ፈንታ የሚባለው የኢህአዴግ የስብስቡ እጣ ፈንታ አያሳስበኝም። የሚያሳስበኝ ኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለን እናመለክታለን። ሌሎች መድረኮች ቢፈጠሩ ወይ ጉድ አልተፈጠሩም። ግን ያው መድረክ መፍጠር ካልሆነ ስተቀር በዚህ ቦታ ላይ እንደተባለው ያው ሲሆን የምናየው ነው የሚሆነው። ሞቱን መርዶውን ስላልሰማ ማለት ነው።
አቶ ጌታቸው ረዳ የህወሀትና የኢህአዴግ ስራ አስፈጻሚ እንዲሁም የህወሀት ጽህፈት ቤት ምክትል ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ።
ገብረ ገብረ መድህንና እንግዳውን አቶ ጌታቸው እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር ይሆናል የምናልፈው፣ ባህልና ማህበረሰብ።
በዋናዋ ገጸ ባህሪሽ ሚና በሚል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው።
ቆንጅት ድምጹ ቀድሞ የጀመረ ይመስላል የማስተዋወቅ አንቺም የመጠየቅ እድል አልተገኘም።
ለእንግዳ ጥያቄው
ሰዓታችን እያለቀ ስለሆነ ባጭሩ አስተዋውቃለሁ። ፊክትሪ የፊልሙ ስም ነው፣ የሾላ ዛፍ እንደማለት ነው። ዓለም ወርቅ ዴቪዲያን ትባላለች የፊልሙ ዲሬክተር። በመጽሔት ባጭሩ አስተዋውቀናታል። ቀደም ብለን ከጀመርንበት በቅርቡን ጥቂት ደቂቃዎች ወደ ቃለ ምልልሳችን።
በዋናዋ ገጸ ባህሪሽ ሚና በሚል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው። ህጻናት ለዘመቻ የሚታጩበት በአንድ በኩል ከዛ ጨለማ ጊዜ ብለሽዋል፣ ከዛ ለመውጣት ተስፋ ወዳደረጉበት አገር ለመሄድ ቤተሰቦች ይሞክራሉ። እስኪ ከፊልም ተዋናዮችሽ ጋር የነበረው ላጫዎችን እንደተረዳ ነው ይህ ሁሉ አድናቆት የተሰጠው ፊልም በጀማሪ ተዋናያን ነው የተሰራው። ከዚህ ቀደም ፊልም ባልሰሩ ሁሉ አንዳንዶቹን ከያሉበት ፈልገሽ እንዴት እንዳገኘሽ ስታጫዎችን ነበረ። ከፊልሙ በኋላ በነበረ ጥያቄና መልስ ላይ እስኪ
በሁለት የተከፋፈለ ነው። አብዛኛው ወጣቶች ልጆች ሆነው የሰሩት የፊልም ትምህርት ቤት ሄደው ሙያ ምናምን የሌላቸው ልጆች ናቸው። እሱንም የራሴ አስተሳሰብ ነው በዛ መግለጽ የፈለኩት። አንደኛ እኔ አዲስ አበባ ሾላ የካሚካኤል እዛ አካባቢ ነው ያደኩት። እናስ የሰፈር ልጆች ማስፊት ምናምን ማስተውሰው ያንን ነው የፈለኩት። የሰፈር ልጆች ማለት ብልጥ አራዳነን ካስተዳደግም ቤት ውስጥ እንሰራለን፣ ጎበዞችም ነን፣ አዋራትና ቦን ነው የምንውለው። ሙሉ ላይፍ አለን። የቤትም ስራ ስሰራ ነው። በጣም ቤተሰብ ረዳ ነበረ ባለኝ ችሎታ። ግን የልጅነቴም ሲጫወት ወንዝ ነበር። እንጨት ለቀማ ስንሄድም ስንመለስ እንጨት እንለቅማለን፣ ስራችን እናካሄዳለን። ከዛ ውጪ ግን እንጨቱንም ለቅመን ስንት ጫወታ ነበረን። ስለዚህ ሁለቱ የተያያዘ ነገር ነው በእኔ ጭንቅላት ውስጥ ያለው። ስራ ምሰራለው፣ ዲሲፕሊን አለ። ግን የልጅነቴም በቃ
ማላጣሽ
እነዛን ልጆች የት ነው ማገኘው ብዬ ኦኬ፣ በየመንገዱ በየሰፈሩ ሾላ ሰፈር ሄደን እዚህ ሰፈር ሄደን ማየት እነዛ መምረጥ አለብን ምናምን ብዬ ወስኛለሁ። የወሰናው ጉዳይ ብቻም ሳይሆን ኢትዮጵያ የትወና ኤጀንሲ የለም፣ ይሄ መሰራት አለበት።
ተዋናያንን የሚፈልግ አንድ ፊልም ሰሪ እንዲህ አይነት ለገጸ ባህሪያት የሚጫወቱ ሌላ ወዳደራቸው መፈልጋቸው ተዋናያን አሉ ብሎ የሚሄድበት ያን የተደራጀ ባለሙያዎች ያሉበት ድርጅት ማለት ነው።
ሁሉንም ያሉትን ተዋናኞች ፍላጎት ያላቸውን አንድ ላይ አደራጅቶ ያሳየ የሚያመሰራው ኤጀንሲ ያስፈልጋል። ያም ስለሌላ ሁለተኛ መንገድ ኦኬ፣ እንደዚህ በእንደዚህ አይነት መንገድ። ግን ትላልቆቹ ወይንሸት ቅድስ ወላጆች ሆነው የተጫወቱት እና ተሰግደላቸው የታወቁ ተዋናኞች ናቸው። ስለዚህ እነሱን ቀደም ብዬ ብዙ የኢትዮጵያን ቴሌቪዥን ድራማ አይነበረ ፊልሞች አይነበረ ማንን እፈልጋለሁ ማንን አደርጋለሁ ለማየት
ታዋቂዎችን ወደ ኋላ ላይ ጠቀሻቸውን ለተጫወቱት ስራ ተስማሚ መሆናቸውን አውቀሽ አገኘሻቸው። ታዳጊዎቹን ግን ባልተለመደ መንገድ እስኪ ስለ ፊልም ፍላጎትሽ፣ ስለ ልጅነትሽ፣ ወደ ፊልም ዓለም ስለገባሽበት ሁኔታ ደግሞ አጫውቺን። ቀደም ብለን መግቢያው እንደገለጽ ነው የ11 ዓመት ልጅ እያለሽ ነው የሄድሽው። እንዴት ሄድሽ? የእንጀራ አባትሽ ቤተ እስራኤላዊ እንደሆኑ ገልጽሻል። ሌሎች ቤተሰቦችሽ፣ ወላጆችሽ ቤተ እስራኤላውያን አይደሉም። እንዴት ሄድሽ? ከዛስ ወደ ሲኒማው ዓለም እንዴት ገባሽ?
የእንጀራ አባቴ ቤተ እስራኤላዊ ስለሆነ አንድ ላይ ሄድን።
አንቺ አይደለሽም ማለት ነው ቤተ እስራኤላዊ?
እኔ አይደለሁኝም፣ ግን ኑሮዬ ህይወቴ እስራኤል ውስጥ ነው። ብዙ ሪቹዋል ምናምን ማረገው እንደ ቤተ እስራኤል ነው። የፊልም ፍላጎቴ የወሰንኩት አሁን እዚህ ያደገበት ቁጭ ብዬ ለፈልፋለሁ እናገራለሁ ስራው ስለተሰራ ነው። ግን በጣም ይቸግረኝ ነበር አስተሳሰብ። ብዙ ሰው ሳናገር በልጅነቴ ነው ማለት የራሴ ልብ ምነት
ልብሽ ምደርስ አይደለም
የሰው ሁኔታ ገጸ ባህሪ አይገባኝም። በጣም ያስጨንቀኝ ነበር። በጣም ጭንቀታዊ።
ከሰው ጋር ባለሽ ግንኙነት ነው የምትይኝ ወይስ ወደ ፊልም ከገባሽ በኋላ?
በፊት ነው ማለት
ነው። ሰው ጋር ባለሽ ግንኙነት እሺ።
ምን እንነጋገረው ጠለቅ የሆነት አይደርስም። የሆነት ነገር አይመስለኝም። ምግባባ አይመስለኝም። ምን የምፈልገው ምግባባቸው አይመስለኝም ከሰው ልጅ ጋር። እና በዛም በጣም ያስጨንቀኛል የራስን ፍላጎት ለመግለጽ። መጨረሻ ላይ ከፍ ያልኩኝ ሲሄድ እና ብዙ መጻፍ አነባለሁ ያን ስሜቴን ኦኬ እኔ ብቻ እብድ አይደለሁኝም አሉ እንደዚህ ስሜት እንደዚህ ስሜታቸው የሰው ልጅ ነው ደንበኛ የሚያስተነፍስ አንደዚህ መጻፎች ሳደግ ነው። ስለዚህ የመጻፍ ሰው ነው። አዎ መጨረሻ ላይ ሪሰርች ላረግ ለሆነ ፊልም አበሻ ፈልጋ ነው አማርኛ የምትናገር እና ዕብራይስጥ የምትናገር ፈልጋ የፊልም ዳይሬክተር ናት። ከሷ ጋር ስራውን ስሰራ
አድማጮች ቃለ ምልልሳችን አላለቀም። ጀምር አድርገን ያቆም ነው። በሚቀጥለው ፕሮግራም እንመለስበታለን። ለምሽቱ ያዝነውንም በዚህ ቋጨን። ትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። በእኛ በኩል ደህና ደሩ። ነገ እንገናኛለን።